The Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኞ ጥር 10 2013 ዓ.ም የከተራ በዓል በኢትዮጵያና ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው ቦታዎች በመከበር ላይ ነው። በዓሉን ለምታከብሩ አድማጮቻችን እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ። በዚህ በዩናይትድ ስቴትስም ዛሬ ዕለቱ የጥቁር ሕዝብ ነጻነት ታጋዩ ማርቲን ሉተር ኪንግ ጁኒየር ብሔራዊ መታሰቢያ ቀን ነው። በልዩ ልዩ መንገዶች በመታሰብ ላይ ይገኛል። ሰሞንኛው የኢትዮጵያና የሱዳን ድንበር ግጭት በቀናት ዕድሜ 46ኛው ዩናይትድ ስቴትስ ፕሬዝዳንት የሚሆኑት የተመራጩ ፕሬዝዳንት ጆ ባይደን የነገ በስቲያ ረቡዕ በዓለ ሲመት ስነ ስርዓትና በዋሽንግተን ዲሲና አካባቢው በመካሄድ ላይ ያለው ጥብቅ የጸጥታ ጥበቃ እንዲሁም በወቅታዊ ርዕሰ ጉዳዮች ዙሪያ የተጠናከሩ ዘገባዎችና ቅንብሮች ይዘናል። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከዕለቱ ዋና አዘጋጅ ሰለሞን አባትና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ሆነው ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎችን የማሰማችሁ ቆንጅት ታየ ነኝ። የትህትና ገመድ የመጨረሻዋ ቋጠሮ ብርቱ ክንድ ናት ሲሉ የገለጹት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ተሰነዘረች ሳታደቅ አትመለስም ብለዋል። ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል። ስም የጠቀሱት ሀገር ግን የለም። ጠቅላይ ሚኒስትር አብይ አህመድ የጥምቀትን በዓል አስመልክተው ያስተላለፉትን መልእክት የተመለከተው እስክንድር ፍሬው ከአዲስ አበባ ተከታዩን አስተላልፏል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ሃይማኖታዊ በዓላትን አስመልክተው የሚያስተላልፏቸው መልእክቶች ወቅታዊ የፖለቲካ ጉዳዮችም የሚዳሰሱባቸው ናቸው። የጥምቀትን በዓል አስመልክተው ያስተላለፉትም ይኸው ተንጸባርቆበታል። መንግስታቸውና አገራቸው ታጋሾች እንጂ ደካማ አለመሆናቸውን የጠቀሱበት የዛሬው የመልእክታቸው ክፍል አንዱ ነው። ተው ማለት፣ እንታረቅ እንስማማ ማለት፣ እንነጋገር እንወያይ ማለት፣ ጦርነትና ግጭት ጠብና ጥላቻ አያስፈልገንም ብሎ መለመን አቅም ማጣት አይደለም ሲሉን ያብራሩት። ድንበር ለሚጋፉ የሰላምን እጅ መዘርጋት፣ ለሚፎክሩ የፍቅርን ልብ ማሳየት፣ ለሚወሩ የዲፕሎማሲን መንገድ መምረጥ አቅም ከማጣት የሚመጣ አይደለም ብለዋል ጠቅላይ ሚኒስትሩ። የትህትና ገመድ የመጨረሻው አቋጠሮ ብርቱ ክንድ ናት፣ ከተሰነዘረች ሳታደቅ አትመለስም ያሉትም በዚህ ሐሳባቸው ማጠቃለያ ነው። የኢትዮጵያው ጠቅላይ ሚኒስትር በዚህ ሐሳብ ውስጥ በስም የጠቀሱት ሀገር የለም። የሰሞኑን የድንበሩ ዝግብ ከግምት ያስገቡ ግን መልእክቱ ሱዳንን የተመለከተ እንደሆነ ገምተዋል። የኢትዮጵያ መንግስት ከሱዳን ጋር ያለውን የድንበሩ ዝግብ በሰላማዊ መንገድ ለመፍታት በከፍተኛ ትግስት እየተንቀሳቀሰ መሆኑን ሲገልጽ ቆይቷል። ሰሞኑን የአሜሪካ ድምጽ ያነጋገራቸው የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ብርሃኑ ጁላም ሰከን የማለትን አስፈላጊነት ጠቅሰዋል። መሬታችንም የትም አይሄድም ብለዋል። ጠቅላይ ሚኒስትር አብይ አህመድ በዛሬው የጥምቀት መልእክታቸው በኢትዮጵያ እየተካሄደ ባለው ለውጥ ላይ ተጋረጡ ያሏቸውን እንቅፋቶችን አብራርተዋል። እንቅፋቶቹ የተቀመጡትም እሳቸው ጠላት ሲሉ በገለጹት ኃይል መሆኑን ያመለከቱት ጠላት በህዝቡ ውስጥ የቀበረው የዘራውና የበተነው ብዙ መቅሰፍት አለ በማለት ነው ያብራሩት። አንዳንዱን መዋቅር ያድርጎታል፣ አንዳንዱን የህግ ቅርጽ ሰጥቶታል፣ ለአንዳንዱ ስርዓት ሰርቶለታል፣ ሌላውን በትምህርት ስርዓት ውስጥ አካቶታል ብለዋል። ለአንዳንዱ በዓል ሰይሞለታል፣ ለሌላው ሚዲያ አዘጋጅቶለታል፣ ለአንዳንዱ ተቋም አቁሞለታል በማለትም አክለዋል። አንዳንዱ የህዝብ ትርክት ሆኗል፣ ሌላው በዘፈን ውስጥ ገብቷል፣ ሌላውም የፓርቲ ፕሮግራም ሆኗል በማለት የገለጹት ጠቅላይ ሚኒስትሩ ይህን ሁሉ ዱካ በዱካ እየተከተልን የዕዳ ደብዳቤውን መደምሰስ ይጠበቅብናል ብለዋል። የጥምቀት በዓል በመላው የኦርቶዶክስ ክርስትና እምነት ተከታዮች ዘንድ በነገ ዕለት ይከበራል። በዋዜማው የሚውለው የከተራ በዓል ደግሞ ዛሬ በመላው ኢትዮጵያ ተከብሯል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው አመሰግናለሁ። ከሰባ በላይ ሲቪሎች በተገደሉበት በኮንሶና በአካባቢው በደረሰው ጥቃትና ግጭት እጃቸው አለበት የተባሉ ከ300 በላይ ሰዎች መታሰራቸውን የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው ተናገሩ። ብዝሃነታችንን ተጠቅመው ብሔርን ከብሔር በማጋጨት የግልና የቡድን ፍላጎታቸውን ለማሳካት በክልልና ከክልሉ ውጪ ሆነው የሚያሰሩብንን ዝም አንላቸውም ሲሉ ርዕሰ መስተዳድሩ አክለው አስታውቀዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ተከታዩን አስተላልፏል።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው እንዳሉት ሰው በመግደልና ንብረት በማውደም ወንጀል የተሳተፉ ተጠርጣሪዎች ተይዘዋል።
በኮንሶ አካባቢ ብቻ ከ300 በላይ ሰዎች በሕግ ቁጥጥር ስር እንዲውሉ ተደርጓል። ጥቂት ሰዎች አካባቢውን በሙሉ ለመረበሽ አሲረው እየሰሩ ነው ያሉት። ህዝቡ ነክቶ እነዚህ ጸረ ሰላም ኃይሎች ህዝቡን እርስ በርሱ የሚያጋጩ ኃይሎች እረፉ ማለት ካልጀመረ የቱንም ያህል ሰራዊት ብናሰማራ የቱንም ያህል የአመራር ቡድን ቢሰማራ ዘላቂ ሰላም ማረጋገጥ አይቻልም። ስለዚህ ለህዝባችን አሁንም ጥሪ የምናደርገው ማናቸውም ጥያቄዎች ካሉ ህገ መንግስቱ በሚፈቅደው መሰረት ለመስተናገድ ዝግጁ ናቸው። በሁሉም አካባቢዎቻችን ጥያቄዎች አሉ።
በክልሉ ያለውን የብሔር ብሔረሰቦችና ህዝቦችን ብዛነትና ልዩነት በመጠቀም በክልሉ ሰላም እንዳይኖር በማድረግ የግልም ሆነ የቡድን የፖለቲካ ጥቅም ለማስከበር የሚያሰሩ ቡድኖች መኖራቸውን ተናግረው አንታገሳቸውም ብሏል።
አብሮነታችን አጠናክረን ተባብረን ተደጋግፈን እንድንኖር እንፈልጋለን። ከዚህ ወጣ ባለ መንገድ ደግሞ ግጭት በመፍጠር ብዛህነታችን ተጠቅመው ህዝቦቻችን ለማጋጨት ሴራ የጥፋት ኃይሎች ተልእኮ ተቀብለው በአካባቢው ትርምስ ለሚፈጥሩ ሰዎች ቦታ የለንም። እስከ መጨረሻ እንፋለማቸዋለን። ይህንን ነው እያደረግን ያለ ነው።
የግጭቱ መንስኤ ከአስተዳደራዊ መዋቅር ጥያቄ ጋር የተያያዘ ሲሆን የክልሉ መንግስት የህዝብ ጥያቄዎችን የሚመልሰው ህግን መሰረት በማድረግ መሆኑን ተናግሯል። በደቡብ ክልል ምክር ቤት አባልና የኮንሶ ህዝብ ተወካይ የሆኑት አቶ ያየ ጉዲሳ ጉዳዩ በመንግስት በቂ ትኩረት አላገኘም በማለት በክልሉ የሚገኙ ስራ አስፈጻሚዎች ላይ ወቀሳ አቅርበዋል።
ከ12,000 በላይ አባወራና የማወራ ተፈናቅለው ሜዳ ላይ እኮ ነው እየተንከራተተ ያለው። እኔ ለዚህ ነው የአስፈጻሚ እጅ አለበት። ሰገን ፈርሷል። ኮንሶ ዞን ሲያገኝ ሌሎች ልዩ ወረዳዎች አግኝተዋል። ነገር ግን አሁንም በቀድሞ ሰገን ዞን አካባቢ ህዝቦች ዞን ማህተም አሁንም እየተጻጻፉ ነው ያሉት። ለዚህ ነው የቀጠናው ትርምስ እንደሆነ የክልል አመራር እጅ አለበት። ስለዚህ እባካችሁ አስቆሙ፣ ህዝብ እያለቀ ነው።
የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ግን ይህንን አይቀበሉትም። በኮንሶና አካባቢ ባለው ጥቃትና ግጭት በአጠቃላይ 74 ሰዎች ተገድለዋል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው አመሰግናለሁ። የዩጋንዳ መንግስት ኃይሎች የፓርቲያችንን ዋና ጽህፈት ቤት በዛሬው ዕለት ወረውብናል ሲሉ የዋናው ተቃዋሚ ፓርቲ ቃል አቀባይ ተናገሩ። ይህ የሆነው ትናንት የፓርቲው መሪ በፕሬዝደንታዊ ምርጫው ተሸንፈሃል የተባልኩበትን ውጤት እሟገታለሁ ሲሉ መዛታቸውን ተከትሎ ነው። የብሔራዊ አንድነት ፓርቲውን ካምፓላ ከተማ ዳርቻ የሚገኘውን ጽህፈት ቤት የከበቡት ፖሊሶች ማንም እንዳይገባ እየከለከሉ ናቸው ሲሉ ቃል አቀባዩ ጆወል ሲኒዮኒ ተናግረዋል። የፖሊስ ቃል አቀባዩም ለሮይተርስ በሰጡት ቃል ጽህፈት ቤቱን አጥረናል ብለዋል፣ ወታደሮች ገብተዋል ግን አላሉ። የዩጋንዳው ምርጫ ፕሬዚደንት ዮዌሪ ሙሴቪኒ የፊት ድምፃዊ በኋላ የፓርላማ አባል የሆኑትን ሮበርት ኪያጉላኒን በመድረክ ስማቸው ቦቢ ዋይንን አሸንፈዋል ብሎ ቅዳሜ ዕለት የምርጫ ኮሚሽኑ ካወጀ ወዲህ ውጥረቱ እየተባባሰ መጥቷል። የዩናይትድ ስቴትስ የጦር ሰራዊት ከሶማሊያ ወታደሮቹን የማስወጣት እንቅስቃሴውን ማጠናቀቁን አስታወቀ። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ አፍሪኮም ቃል አቀባይ ኮሎኔል ክሪስቶፈር ካርንስ ለቪኦኤ የሶማልኛ ክፍል በሰጡት ቃል ወታደሮቹን በአውሮፓውያን አቆጣጠር እስከ ጥር ወር አጋማሽ ድረስ በሙሉ አውጥተን እንድናጠናቅቅ በታህሳስ ወር ፕሬዝደንታዊ መመሪያ ተሰጥቶን ነበር። ከዚያ አስቀድመን ወታደሮቹን አውጥተናል፣ ወደ ሌሎች አካባቢዎች አዛውረናቸዋል ሲሉ አረጋግጠዋል። 650 እስከ 800 የሚደርሱት የዩናይትድ ስቴትስ የጦር ኃይል አባላት ለሶማሊያ የጦር ሰራዊት ድጋፍ ሲሰጡና ዳናብ ወይም መብረቁ የተባለ ልዩ ኃይል ብርጌድ በማሰልጠን ረገድ ሲረዱ የቆዩ ናቸው። ጥቂት ወታደሮች ሶማሊያ ውስጥ ይቆያሉ ብለዋል የአፍሪኮም ቃል አቀባዩ። ቀደም ብሎ የዩናይትድ ስቴትስ ወታደራዊ ባለስልጣናት አብዛኞቹ ወታደሮች እዚያው በቀጠናው ወዳሉ ካምፖች ይዛወራሉ ሲሉ አስታውቀው ነበር። የአፍሪኮም ቃል አቀባዩ ካርንስ ግን እንቅስቃሴው እየቀጠለ በመሆኑ ዝርዝር ውስጥ ገብተው ለማብራራት ፈቃደኛ አልሆኑም። በአንድ በኩል የአልሸባብ ቡድን ላይ ጫናውን እያበረታንበት ከጊዜ ገደባችን በሁለት ቀን ቀደም ብለን ጦራችንን አውጥተን አጠናቀናል ሲሉ አስከትለው ተናግረዋል። ቃል አቀባዩ ባሳለፍነው ሳምንት ረቡዕ ወታደሮቹን የማስወጣቱን እንቅስቃሴ በተጠናቀቀበት ዕለት አፍሪኮም አልሸባብ ላይ በዚህ በአዲሱ 2021 ዓመተ ምህረት ሶስተኛው የሆነውን የአየር ጥቃት ማካሄዱንም ገልጸዋል። በክፍለ ግዛት ቡሉ ዋላይ አካባቢ በተወሰደው የአየር ጥቃት አንድ የአልሸባብ አባል መገደሉን አፍሪኮም አስታውቋል። ትናንት እሁድ ጽንፈኛ ታጣቂው አልሸባብ ከሞቃዲሾ 50 ኪሎ ሜትር ርቀት ላይ አንድ የክፍለ ግዛት አስተዳዳሪና ወታደራዊ መኮንኖችን አጅበው ይጓዙ የነበሩ ወታደሮች ላይ ጥቃት አድርሰው ብዙዎች መቁሰላቸውን አንድ የሶማሊያ የጸጥታ ባለስልጣን አመልክተዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ አዲስ ተመራጩ ፕሬዚደንት ጆ ባይደን ተነገ ወዲያ ረቡዕ ለሚከናወነው በዓለ ሲመታቸው የተዘጋጁ ናቸው። የፌዴራሉ ምርመራ ቢሮ ኤፍቢአይ በውስጥ አካላት ጥቃት ሊሰነዘር ይችላል ከሚለው ስጋት አኳያ በዋሽንግተን ለሚከናወነው የቃለ መሐላ በዓል ጥበቃ ላይ የተመደቡትን 25,000 የብሔራዊ ዘብ አባላት የደህንነት ፍተሻ ወይም ምርመራ እያካሄደባቸው ነው። በመከላከያ ሚኒስቴር የጦር ሰራዊቱ ዘርፍ ዋናው ባለስልጣን ራያን መካርቲ ለአሶሲየትድ ፕሬስ በሰጡት ቃል እሳቸውም ሆኑ ሌሎች አመራሮች የጥቃት አደጋ እንዳለ ያገኙት ምንም አይነት ማስረጃ እንደሌለ ገልጸዋል። በብሔራዊ ዘብ አባላት ላይ በተያዘው የደህንነት ማጣራት ሂደት አንድም ችግር እስካሁን አልተገኘም ነው ያሉት። የፍተሻ ሂደቱን ቀጥለን በእያንዳንዱ ለበዓለ ሲመቱ የተመደበ አባል ላይ ሁለተኛም ሶስተኛም ክትትል እናደርጋለን ሲሉ አመልክተዋል። በበዓለ ሲመቱ ዕለት መሳሪያ የያዙ ተሳታፊዎች የሚሰባሰቡበት ሰልፍ እያዘጋጁ ያሉ ወገኖች እንዳሉም ከደህንነት ምንጮች የተገኙ መረጃዎች ያመለክታሉ ሲሉ አክለው አስታውቀዋል። የደህንነት ስጋቱ ከፍተኛ ቢሆንም ጆ ባይደን የበዓለ ሲመታቸውን ስነ ስርዓት በተለመደው ስፍራ ለማከናወን ነው ያቀዱት። የጆ ባይደን አስተዳደር የኮሚኒኬሽንስ ሹሟ ኤቢሲ ቴሌቪዥን በሰጡት ቃል እንደ እቅዳችንና እንደምንጠብቀው ረቡዕ ዕለት ተመራጩ ፕሬዚደንት በካፒቶል በምዕራባዊው በኩል ደጅ ላይ በቤተሰባቸው ታጅበው እጃቸውን መጽሐፍ ቅዱሱ ላይ አሳርፈው ቃለ መሐላቸውን ይፈጽማሉ ብለዋል። ዩናይትድ ስቴትስ የደህንነት አገልግሎት ለዚህ በዓለ ሲመት በደህና መከናወን ከአጋሮቹ ጋር ሆኖ ከአንድ ዓመት በላይ የሰራበት በመሆኑ ሙሉ እምነት አለን ሲሉ ኬት ቤደንፊልድ አክለው ተናግረዋል። ተሰናባቹ ፕሬዚደንት ዶናልድ ትራምፕ በበኩላቸው ረቡዕ ዕለት አዲስ አስተዳደር ይሰየማል ብለው ቢናገሩ በምርጫው መሸነፋቸውን አምነው ለመቀበልም ሆነ ጆ ባይደንን እንኳን ደስ ያለው ለማለት ግን ፈቃደኛ አልሆኑም። በዩናይትድ ስቴትስ ሰላማዊ የስልጣን ሽግግርን ለማንጸባረቅ ላለፉት 160 ዓመታት የሚሰናበተው ፕሬዚደንት በአዲስ ተመራጩ ፕሬዚደንት በዓለ ሲመት ላይ የሚገኝበትን ልማድ ቸል ብለው በረቡዕ ስነ ስርዓቱ ላይ አልገኝም ነው ያሉት ትራምፕ። ምክትል ፕሬዚደንቱ ማይክ ፔንስ ግን ይገኛሉ። ትራምፕ ረቡዕ ጠዋት በቀይ ምንጣፍ በታጀበ ስነ ስርዓት ኤርፎርስ ዋን አውሮፕላን ላይ ተሳፍረው ፍሎሪዳ አትላንቲክ ውቅያኖስ ዳርቻ ወደሚገኘው ማረፊያቸው ሊሄዱ አቅደዋል። ይህ እቅዳቸው ነቀፋ አስከትሎባቸዋል። 5 ዲሞክራት የተወካዮች ምክር ቤት አባላት ቅዳሜ ዕለት ለተጠባባቂ የመከላከያ ሚኒስትሩ ክሪስቶፈር ሚለር እና ለጦር ኃይሎች የታማዦር ሹሙ ማርክ ሚሊ በላኩት ደብዳቤ ስነ ስርዓት ውጪ ለሆነ ስንብት ሚኒስቴሩ ምንም አይነት ወጪ ማውጣት የለበትም ሲሉ አሳስበዋል። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። በኮቪድ-19 ዜናዎች የኮቪድ-19 ክትባት በተሻለ ፍትሐዊነት የማዳረስ ጥረት እንዲደረግ ባለጸጎቹ ሀገሮችም ክትባቶቹን ለድሆች ሀገሮች ማካፈል እንደሚገባቸው የዓለም የጤና ድርጅት ዋና ስራ አስኪያጅ አሳሰቡ። WHO ዋና ዲሬክተር ቴድሮስ አድሃኖም ዛሬ ለድርጅቱ ስራ አስፈጻሚ ቦርድ ስብሰባ ባሰሙት ንግግር በድሆች ሀገሮች ያሉ የጤና ሰራተኞችና በእድሜ የገፉ ሰዎች ሳይከተቡ ባለጸጎቹ ሀገሮች በተሻለ ጤናና በእድሜም ያልገፉ ዜጎች መከተባቸው ትክክል አይደለም ብለዋል ቴድሮስ አድሃኖም። ቢያንስ በ49 ከፍ ያለ ገቢ ያላቸው ሀገሮች እስካሁን 39 ሚሊዮን ክትባቶች ተሰጥተዋል ብለው ለማነጻጸር ከድሆች ሀገሮች መካከል ባንዷ 25 ሰው ብቻ መከተቡን ገልጸዋል። ዓለም የሞራል መንኮታኮት አፋፍ ላይ ነች። ይህ ውድቀት ደግሞ በድሃ ሀገሮች በዜጎች ህይወትና ኑሮ ዋጋ ያስከፍላል ብለዋል። ክትባትን እኩል ማዳረስ የሞራል ብቻ ሳይሆን የስትራቴጂና የኢኮኖሚም ግዴታ ነው ሲሉም አክለዋል። ይበንዴ እንዳለ የዩናይትድ ስቴትስ የተላላፊ በሽታዎች ግንባር ቀደሙ አዋቂ ዶክተር አንቶኒ ፋውቺ ተመራጩ ፕሬዝደንት ጆ ባይደን ባስተዳደራቸው በመጀመሪያዎቹ 100 ቀናት ውስጥ 100 ሚሊዮን ሰዎች የኮቪድ-19 ክትባት ያገኛሉ ሲሉ ያወጡት ግዙፍ መርሃ ግብር በሚገባ ሊከናወን የሚችል ነው ሲሉ ተናገሩ። በዚህ እንዳለ ብሪታንያ የሀገሯን አዋቂ ሰዎች በሙሉ ማለትም ወደ 51 ሚሊዮን የሚጠጉ ዜጎቿን እስከ መጪው መስከረም ባለው ጊዜ ውስጥ በሙሉ እንከትባለን ስትል አስታውቃለች። ጨርሻም የሩሲያ መንግስት ነቃፊው አሌክሲ ናቫልኒ ትናንት እሁድ ማታ ሞስኮ ሲደርሱ በቁጥጥር ስር መዋላቸው ተሰማ። ሩሲያዊው ተቃዋሚ ፖለቲከኛ ናቫልኒ ባለፈው ነሐሴ ወር መመረዛቸውን ተከትሎ ለሕክምና ወደ ውጭ ሀገር ከተወሰዱ በኋላ ለመጀመሪያ ጊዜ ወደ ሀገራቸው መመለሳቸው ነበር። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል።
ቆንጅታዬ፣ ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች፣ የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ጥር 10 2013 ዓ.ም የከተራ በዓል በኢትዮጵያና ከኢትዮጵያ ውጭም ኢትዮጵያውያን የእምነቱ ተከታዮች ባሉባቸው አካባቢዎች በሙሉ በመከበር ላይ ይገኛል። በዓሉን ለምታከብሩ አድማጮቻችን በድጋሚ እንኳን ለበዓለ ጥምቀቱ አደረሳችሁ። በዚህ በዩናይትድ ስቴትስም ዛሬ ዕለቱ የጥቁር ሕዝብ ነጻነት ታጋዩ ማርቲን ሉተር ኪንግ ጁኒየር ብሔራዊ የመታሰቢያ ቀን ነው። በልዩ ልዩ መንገዶች በመታሰብ ላይም ይገኛል። ዕለቱን አስመልክቶ የተሰናዳ ዝግጅት ቆየት ብለን እናቀርባለን። በዝግጅታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አቢር እስከ ማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ እናሰማችሁ።
በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ሕዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። ምንም በትንፋሽ የሚሄድ የሬስፒሬተሪ ቫይረስ ወረርሽኝ ያለበት አገር አይመስልም። ሌላው ደግሞ ተስፋ አለ። የሚያልፍ ዝናብ አይምታ ነው የሚባለው።
ዶክተር አሰፋ መኮንን ጀጃ ይባላሉ። በዚህ በዩናይት ስቴትስ የሳምባና የጽኑ ህሙማን ከፍተኛ ሐኪምና በጤና ተቋማቸው የኮቪድ-19 ምላሽ አስተባባሪ ሊቀመንበርም ናቸው። በኢትዮጵያ የኮቪድ ይዞታ ዙሪያ በሚያተኩረው የምሽቱ ሐኪሙን ይጠይቁ በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ወደ ዕለቱ አቢይ ርዕስ። ተመራጩ ፕሬዚዳንት ጆ ባይደን ከነገ በስቲያ ረቡዕ ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ምክር ቤት ህንጻ ደጃፍ 46ኛው የአሜሪካ ፕሬዚዳንት ሆነው ቃለ መሐላ ይፈጽማሉ። የፕሬዚዳንታዊውን የምርጫ ውጤት የሚቃወሙ የሀገር ውስጥ ጽንፈኛ ቡድኖችም በድጋሚ ሊያደርጉት ይችላሉ የተባለውን ሁከት ለመከላከል ልዩ የጸጥታ ጥበቃ መኖሩም ተመልክቷል። የአሜሪካ ድምፅ ዘጋቢ ሚሼል ኪዩኒ ያጠናቀረችውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ ሳምንት የሚደረገው የጆ ባይደን 46ኛው ፕሬዝደንታዊ በዓለ ሲመት በሰላማዊ መንገድ እንዲጠናቀቅ የታጠቁ ዘቦች ዝግጁ ሆነዋል። ቀድሞውንም በኮቪድ-19 ሳቢያና እንዲሁም ባለፈው የዩናይትድ ስቴትስ ምክር ቤት ህንጻ ላይ በተደረገው አመጽ የተነሳ ስነ ስርዓቱ በብዙ ነገሮች የተገደበ እንዲሆን ተደርጓል። የጆ ባይደን አስተዳደር ቡድን አባላት ግን ስነ ስርዓቱ የአሜሪካ ዲሞክራሲ የማይበገር መሆኑን ለመላው አሜሪካውያንና የዓለም ማህበረሰብ ግልጽ የምናደርግበት ዝግጅት ይደረጋል ብለዋል። የተመራጩ ፕሬዝደንት ጆ ባይደን የዋይት ሃውስ ኮሙኒኬሽን ዲሬክተር ኬት በዲንግፊልድ እንዲህ ይላሉ።
We're very much looking forward to President-elect Biden putting
ተመራጩ ፕሬዝዳንት ጆ ባይደን እንደ አውሮፓውያን አቆጣጠር ጥር 20 ቀትር ላይ እጃቸውን በመጽሐፍ ቅዱስ ላይ ጭነው ለማየት እጅግ ጓግተናል።
ፕሬዝዳንት ዶናልድ ትራምፕ ጆ ባይደን ቃለ መሐላቸውን በሚፈጽሙበት ስነ ስርዓት ላይ ለመገኘት አላቀዱም። አለመገኘታቸው በአሜሪካ ታሪክ የመጀመሪያው ፕሬዝዳንት ያደርጋቸዋል። ይልቁንም ፕሬዝዳንት ትራምፕ የግላቸውን የስንብት ፕሮግራም ለማድረግ ያቀዱት ሜሪላንድ በሚገኘው የአንድሩ የጦር ሰፈር ውስጥ ነው። ከዚያ በኋላ ለመጨረሻ ጊዜ ኤርፎርስ 1 በተባለው ልዩ ፕሬዝዳንታዊ አውሮፕላን ወደ ፓልም ቢች ፍሎሪዳ ይበራሉ። ፒው የጥናትና ምርምር ማዕከል ባሰባሰበው የህዝብ አስተያየት ፕሬዝዳንት ዶናልድ ትራምፕ ስራ አፈጻጸማቸውን አስመልክተው ከስልጣናቸው ሲሰናበቱ ያገኙት የህዝብ አስተያየት ድምጽ 29% ነው። ይህም በፕሬዝዳንትነት ዘመናቸው ከነበረ ሁሉ ዝቅተኛ ነው። በሌላም በኩል በተለያዩ የአሜሪካ ክፍለ ግዛቶች የሚገኙ የምክር ቤት ህንጻዎችም ላይ ተመሳሳይ የተቃውሞ አመጾች ይካሄዳሉ በሚል ጥበቃዎች መጠናከራቸው ተነግሯል። ለምሳሌ በዋሽንግተን ክፍለ ግዛት ኦሎምፒያ ከተማ የሚገኘው ምክር ቤት ህንጻ በትላልቅ መከለያዎች ታጥሯል። በዚች ከተማ ነዋሪ የሆኑት ጆ ስለ ሁኔታው እንዲህ ይላሉ።
መቼስ ምን ይደረጋል? አሜሪካዊ ማለት ምን ማለት እንደሆነ እውቀቱ የሌላቸው ሰዎች ዲሞክራሲያችን ላይ ጥቃት እንዳይፈጽሙ ለማገድ ሲባል በዚህ ሰዓት እነዚህ አጥሮች መኖራቸው እጅግ በጣም ያሳዘነ ነገር ነው።
ጆን ሄሴ የተባሉት ሌላው የኦሎምፒያ ነዋሪ ደግሞ የትራምፕ ደጋፊ ሲሆኑ የሚከተለውም ብለዋል።
The fences and stuff are against people like me. Because what's happened here is
ይህ አጥርን የመሳሰሉት ነገሮች እንደኔ አይነት ሰዎችን ለመቃረን የተደረጉ ናቸው። ይህም የሚያሳየው መንግስት በአብዛኛው አሜሪካውያን ዘንድ ምርጫው ህጋዊ ነው ተብሎ የማይታመን መሆኑን ማወቁ ነው። ይህን የሚያደርጉት ከአብዛኛው አሜሪካውያን ፍላጎት ውጪ የተደረገውን ምርጫ ለመከላከል ነው። የተሰረቀውን ምርጫ ለመከላከል ሲሉ አጥሮችን እያጠሩ የታጠቁ ጠባቂዎችንም እያመጡ ነው።
በበዓለ ሲመታቸው ወቅት ለተከፋፈለችው አሜሪካ ንግግራቸውን የሚያሰሙት ተመራጩ ፕሬዝዳንት ጆ ባይደን አንድነት ላይ ያተኮረ ንግግር ያደርጋሉ ተብሎ ተገምቷል። የባይደን ዋይት ሃውስ የኮሙኒኬሽን ዳይሬክተር የሆኑት ኬት በደንፊልድ እንዲህ ይላሉ።
I think you can expect that this will be a moment where President-elect Biden will really work to try
በዚህ አጋጣሚ ተመራጩ ፕሬዝዳንት ጆ ባይደን ሁኔታዎችን በመቀየር የተከፋፈለችውን ሀገርና ላለፉት 4 አመታት የተረጨውን ጥላቻ ወደ መልካምና በጎነት ይቀይራሉ። ሀገሪቱንም ብሩህ ተስፋ ወደ ተሰነቀበት ራዕይ መርተው ሁላችንም በአንድነት መስራት እንድንችል የወደፊቱን መንገድ ያመላክቱናል ብዬ አስባለሁ።
በኮቪድ-19 ወረርሽኝና በዓለም ረጋጋት መካከል አዲስ መሪ ለመቀበል ፕሬዝዳንታዊ በዓለ ሲመት የምታከናውን አገር ለአሜሪካና ለዓለም የተለየ መልእክት ለማስተላለፍ በዝግጅት ላይ ትመስላለች። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
መጪውን አገራዊ ምርጫ ለማካሄድ የተመቻቸ ሁኔታ እንደሌለ የገለጹት የአሜሪካ ድምጽ ያነጋገራቸው የተፎካካሪ የፖለቲካ ፓርቲ አመራሮች፣ ይሁንና በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት በቀረው ጊዜ ውስጥ ተከታታይ ውይይቶች እንዲደረጉ ሲሉ አሳስበዋል። አስቴር ምስጋናው ዝርዝሩን ይዛለች።
የኢትዮጵያ ብሔራዊ ምርጫ ቦርድ መጪውንና 6ኛውን ሀገራዊ ምርጫ ለማካሄድ ባወጣው ይፋዊ የጊዜ ሰሌዳ መሰረት ግንቦት 28 2013 ዓ.ም የድምጽ መስጫ ቀን እንዲሆን ወስኗል። ገዢው ፓርቲ ብልጽግና ይህንን የጊዜ ሰሌዳ ተቀብሎ ምርጫውን ለማካሄድ የሚያስችሉ የተለያዩ ፕሮግራሞችን አውጥቶ እየተንቀሳቀሰ መሆኑን አስታውቋል። አንዳንድ የተፎካካሪ ፓርቲ አመራሮች በበኩላቸው ኢትዮጵያ አሁን በመትገኝበት ሁኔታ ምርጫ ለማድረግ የሚያስችል ምቹ ሁኔታ አለመኖሩን ጠቅሰው ምርጫውን ለማካሄድ የተቻለው ማድረግ እንደሚያስፈልግ ይናገራሉ። ከነዚህ ውስጥ አንዱ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ሊቀመንበር ዶክተር አረጋይ በርሄ ኢትዮጵያ በብዙ ችግሮች ውስጥ በተወጠረችበት በአሁኑ ሰዓት ምርጫ ለማካሄድ አስቸጋሪ መሆኑን ጠቅሰው ነገር ግን መንግስት በአንድ በኩል ህግን ያስከበረ በሌላ በኩል ደግሞ ምርጫውን ለማካሄድ መጣር እንዳለበት ያስገነዝባሉ።
የተረጋጋ ምርጫ ለማካሄድ ብዙ ተግዳሮች ያሉ ይመስለኛል። በተለይ የኛ ክልል ትግራይ ክልል ማለቴ ነው። ገና ሁኔታው ወደ ፈለግንበት ቦታ ተንቀሳቅሰን አላማችንን ለህዝቡ ለማስረዳት የምንችልበት ሁኔታ ገና አልተመቻቸም። አልፎ አልፎም በሌሎች ክልሎች ተመሳሳይ ችግሮች አሉ። መተከል አካባቢ አይነት እንደምታዩ ማለት ነው እንደምታቂው። ስለዚህ መንግስት ተከታትሎ አይቶ በሀገሪቱ ያለውን አጠቃላይ ሁኔታ ለህዝብ ማስረዳት ይጠበቅበታል። ህዝቡም መንግስት የሚያደርገውን ሰላምን የማረጋገጥ ጥረት ሙሉ በሙሉ ደግፎ ሰላምን የሚያውቁ ኃይሎች እዛም ያሉ ሁሉም ጋር ያሉት ለመንግስት አሳልፎ እየሰጠ ሰላሙን እንዲረጋጋ ማድረግ ይጠበቅበታል።
የአማራ ዲሞክራሲያዊ ንቅናቄ አብን ሊቀመንበር አቶ በለጠ ሞላ ደግሞ በህዝብ ዘንድ ተቀባይነት ያለው መንግስት ለመመስረት ያለው ጊዜ አጭር ቢሆንም ተከታታይ ሀገራዊ የንግግር መድረክ በመላ ሀገሪቱ መካሄድ እንዳለበት ያሳስባሉ።
ኢትዮጵያ ውስጥ ያለው አሁን ነባራዊ ሁኔታ አይደለም ምርጫ ለማድረግ ዜጎች በየዕለቱ በጅምላ የሚገደሉበት፣ የሚሳደዱበት፣ የሚፈናቀሉበት ሁኔታ ነው ያለው። ቢያንስ ለነገ ሰላም፣ ለነገ ሀገራዊ መረጋጋት ቅቡልነት ያለው በህዝብ የተመረጠ መንግስት መምጣት መቻል አለበት። የምርጫ ህጉ ላይ፣ የምርጫ ፖሊሲው ላይ የማሻሻያ ፈጣን እርምጃዎችን አድርጎ የተሻለ ሁኔታ እንዲፈጠር ማድረግ መቻል አለበት። አንድ ሁለተኛ፣ አሁንም ፈጣን የሆኑ ሀገራዊ መግባባት እንዲፈጠር ያው ናሽናል ዲያሎግ የረጅም ጥረት ቢሆንም ወደ ምርጫ ከመግባታችን በፊት የንግግር የጋራ ፎረም የንግግር መድረኮች ተፈጥረው መንግስት ራሱንም ጭምር ሂስ የሚያደርግበት ሌሎችን የሚያዳምጥበት ሌሎችም ራሳቸውን የሚያዳምጡበት የተሻለ ሁኔታ እንዲፈጠር ቁርጠኛ ሆነው ወደ ምርጫ ሊገቡ የሚያስችላቸውን ሁኔታ ያን ሚና መጫወት አለባቸውና ጊዜው አጭር ነው። ልክ ነው። በዚህ አጭር ጊዜ ውስጥ ምንም አይሰራም ተብሎም አይወሰድም። መሰራት የሚችሉ ስራዎች መሰራት አለባቸው።
ዶክተር አረጋዊ ኢትዮጵያ ካለችበት ቀውስ እንድትወጣና ወደ ተረጋጋ ሁኔታ እንድትገባ ለማድረግ ከፓርቲዎች ብዙ እንደሚጠበቅ ጠቁመዋል።
የህዝብ ወኪሎች ነን ነው የሚሉት ተፎካካሪ ፓርቲዎች። ስለዚህ የህዝብ ወገን ከሆኑ ወገንነታቸውን፣ ለሰላም ያላቸውን ትጋት ወገንነትን በተግባር ማሳየት አለባቸው። ጥግ ይዘው ቆይተው ምረጡን ቢሉ ትርጉም የለውም። አሁን እሳቱ ላይ እየገቡ ከህዝቡ ጋር ሆነው ሰላም የሚጠበቅበት መንገድ መፈለግ አለባቸው።
የአብኑ አቶ በለጠ ሞላም ቢሆኑ የጊዜውን ማጠር ከግምት ውስጥ አስገብተው ቢሆንም ግን የሚሆነውን ነገር አብረን በማድረግ መረጋጋትን ማምጣት አለብን ይላሉ። የኦሮሞ ነጻ አውጪ ግንባር ኦነግና የኦሮሞ ዲሞክራሲያዊ ግንባር ኦዴክ መስራችና የቀድሞ መሪ በአሁኑ ሰዓት ደግሞ ራሳቸውን ፓርቲ ከመምራት ስራ በጥሮታ ቢያገሉም ለሀገር ይበጃል በተባሉ ጉዳዮች ላይ የኢትዮጵያ ሁኔታ ከሚያሳስባቸው ሌሎች ሰዎች ጋር ተሰባስበው እያገለገሉ እንደሚገኙ የሚናገሩት አቶ ሌንጮ ለታ ማስረዘምም ሆነ ማሳጠር የማይቻልን የዘንድሮ ምርጫ በሰላማዊ መንገድ ለማካሄድ መንግስት ተከታታይ ሀገራዊ የንግግር መድረኮችን ማመቻቸት አለበት ብለዋል።
ሀገሩ ዝግጁ ነው ለምርጫ? በእኔ እይታ ዝግጁ አይደለም። አንደኛ ነገር መረጋጋት የለም። ልዩ ልዩ አካባቢ በሰሜኑ ክፍል የተጀመረው የህግ ማስከበር እርምጃ አልተጠናቀቀም። በሌሎችም ክልሎች ግጭቶች አሉ። እነኚህ ግጭቶች ሳይፈቱ ወደ ምርጫ መሄድ አደጋች። አንድ ሁለተኛ ወዴት ነው የምንሻገረው በሚለው ጥያቄም ላይ የፖለቲካ ድርጅቶች ስምምነት የላቸውም እና ይሄ በጣም አደጋች ነው የሚሆነው። አሁን የሚመጣው ምርጫ ካለፈው ትንሽ የሚሻል ከሆነ አጥጋቢ ነው የሚል እምነት አለኝ። ሙሉ በሙሉ ነጻና ፌር የሆነ ምርጫ ለማካሄድ ሁኔታው ተመችቷል የሚል እምነት የለኝም። ነገር ግን ካለፈው 100% አንድ ፓርቲ ካሸነፈው የተሻለ ቢሆን አንድ እርምጃ ወደፊት ይሆናል። በዛ ላይ የገነባን መሄድ እንችላለን የሚል እምነት ነው ያለኝ።
ተፎካካሪ የፖለቲካ ፓርቲዎችም ዲሞክራሲ በአንድ ጀንበር እንደማይመጣ አውቀው ሀገርን ለማዳን ትዕግስት እንዲኖራቸውም ጠይቀዋል።
አሁን ምርጫውን እንደገና ማስተላለፍ በጣም አደገኛ ነው የሚሆነው። እንዲያውም ኢትዮጵያ ፖለቲከኞች ትዕግስት የላቸው። እኔም ትዕግስት አልነበረኝም። ስላረጀሁ ነው አሁን ስለ ትዕግስት የማወራው እንጂ እኔም አልነበረኝም። ስለዚህ በአንድ ሌሊት ዲሞክራሲ የሚገነባ ይመስላቸዋል። ዲሞክራሲ ግን ጊዜ ፈጅቶ ህብረተሰቡም ተቀይሮ ተቋማትም ተደራጅተው ሲሆን ብቻ ነው ዲሞክራሲ የሚመጣ።
ቀደም ብለው እንደጠቀሱት የኛ ሀገር የፖለቲካ ፓርቲዎች ትዕግስተኛ አይደሉም፣ መታገስ አይችሉም። አሁን ችግሮች ተደቅነዋል። ምርጫ ለማካሄድ የፖለቲካ ፓርቲዎች ምን ማድረግ አለባቸው?
አገር አቀፍ ውይይት ማካሄድና የተሻለ ስምምነት ላይ መድረስ። በተጨማሪ ወዴት ነው የምንሻገረው በሚለውም ላይ ስምምነት የለንም። ወደፊት ለመድረግም እንደሚፈልጋለ፣ ወደ ኋላ ያለፈው ስርዓት ለመመለስ የሚፈልጋለ። በእነኚህ መካከል ኮምፕሮማይዝ ያስፈልጋል። በኢትዮጵያ ደግሞ ኮምፕሮማይዝ ማድረግ በጣም በጣም ከባድ ነው። እንደ መንግስት ህግን ማስከበር አለበት። ይሄ የመንግስት ኃላፊነት ነው። ነገር ግን ህግን በማስከበር ሳቢያ ተቃዋሚዎቹን መጉዳት የለበት። በህጉ መሰረት ብቻ ህግን ማስከበር መልመድ ማስለመድ አለበት። ይሄ ነው የሚጠበቀው።
በተፎካካሪ የፖለቲካ ፓርቲዎች የተነሳውን ሐሳብና ተጨማሪ መረጃ እንዲሰጡኝ የብልጽግና ፓርቲ አመራሮችን አስተያየት ለማካተት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የሚተላለፈውን ዝግጅታችንን ነው። በዛሬው ዕለት በኢትዮጵያና ኢትዮጵያውያን የሚኖርባቸው የተለያዩ ሀገሮች በመከበር ላይ ያለውን የከተራ በዓል አስመልክቶ የደረሱን ዘገባዎች ናቸው በተከታታይ የሚቀርቡት። ናኮር መልካ በአምቦ ያለውን የከተራ በዓል አከባበር አስመልክቶ ተከታዩን አጠናቅሯል።
ዛሬ በአምቦ ከተማ የጥምቀት ዋዜማ ከተራ በዓል በድምቀት ተከብሮ ውሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሸዋ ዞን አገረ ስብከት ምክትል ስራ አስኪያጅ ቀሲስ ታምሩ እሸቱ ስለ ከተራ ክብረ በዓል እንዲህ ብለዋል።
የከተራ በዓል ከተረ ከሚለው ቃል የመጣ ነው። ከተረ ማለት ገደበ፣ አጠረ፣ ያዘ እና የሚመሳሰሉ ትርጉም ያለው ስርወ ቃሉ ከግዕዝ የተገኘ ነው። ይህም የሚያሳየው የዮርዳኖስን ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ በቅዱስ ዮሐንስ መጥምቁ እጅ እሱ ሰማያዊ ሆኖ በምድራዊ እሱ ጌታ ሆኖ በባሪያው እጅ የተጠመቀበት ትህትናን እና ራስን ዝቅ አድርጎ ለሰዎች ልጆች ፍቅር ማሳየት እንደሚገባ እሱ እንደተጠመቀ መጠመቅ እንደሚገባን የሚያሳየንና የስላሴ አንድነትና ሶስትነት ከሚታወቀው በላይ ጎልቶ እንዲወጣ ያሳየ ታላቅ ሚስጥር የተገለጠበት መንፈስ ቅዱስም በእርግብ አምሳል ተጠምቆ ከወጣ በኋላ ካረፈበት በኋላ ሰማይ ተከፈተ ይላል። አገራችን በሰማይ ነው እንደተባለ ሰማያዊ አገራችንን ያየንበት የዕዳ ደብዳቤያችን የተቀደደበት በዮርዳኖስና በሲኦል ያለው በዮርዳኖስ ያለውም ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥፍቶልና ነፃ የወጣንበት የነፃነት በዓል ስለሆነ ሌሎችን ነፃነት ማሳጣት የለብንም ነው የምለውን።
ህዝበ ክርስቲያኑም በዓሉን ሲያከብር ማድረግ አለበት ያሉትን አሳስበዋል። ቀሲስ ታምሩ
የዛሬ 1983 ዓመት በ30 ዓመቱ የተጠመቀው ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንዋደድ ፍቅርን የገለጸበት ነፃነትን የሰጠበት አንድነትን አንድ ያደረገበት አንድነት የነፃነት የፍቅር ተምሳሌት የሆነ ጥምቀትን ስናከብር በጥላቻ ከሆነ ትርጉሙም አልገባንም ማለት ነው እና የዛሬ 1983 ዓመት የተከበረውን ጥምቀት ዛሬ እንደተከበረ አድርገን ታቦቱን በጌታችን ምሳሌ ዮርዳኖስ ከተራውን ደግሞ በዮርዳኖስ ምሳሌ ካህናቱን በዮሐንስ ምሳሌ አድርገን ስናከብር እንግዲህ እጅግ በጣም ይደንቅ ነው። በመንፈስ ቅዱስ ተጠብቆ የቆየ ስለሆነ ነው እና በዚህ መልኩ በዚህ መንፈስ ውጭንም መታጠብ እንዳለ ሆኖ ልብንም በማጠብ አፍን መሸበቡ እንዳለ ሆኖ አፍን ከክፉ በመጠበቅ ጥምቀት የነፃነት ጥምቀት የፍቅር ጥምቀት የአንድነት ምሳሌ መሆኑን ዛሬም ሆነ ነገ በዚሁ መልኩ ማክበር አለበት የሚል መልእክቴንም በዚህ አጋጣሚ አሳልፋለሁ።
ህዝበ ክርስቲያኑ የከተራንም ሆነ ነገ የሚከበረውን የጥምቀት በዓል ሲያከብር የጤና ባለሙያዎች እንደሚመክሩት ራሱን ከኮሮና ወረርሽኝ እየጠበቀ መሆን እንደሚገባውም መልእክት አስተላልፈዋል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይም የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ 6 ታቦቶችን አጅበው ወደ ተዘጋጀው ጥምቀተ ባህር ያቀኑ ሲሆን ስላላቸው ማስተያየት እንዲያቋድሰውናል።
እንኳን አደረሰሽ።
እንኳን አብሮ አደረሰ።
ትንሽ ማለበን
ሸዋዬ ተገይም።
እንዴት ነው ከተማ?
ሃይማኖታዊ ስርዓቱ እንደምትመለከተው በሚያምር ሁኔታ እየሄደ ነው እና ሁሉም በሚያምር ሁኔታ ልብሱን ለብሶ ወጥቷል። እኛም ልጆቻችን ይዘን ወጥተን እና በጣም ደስ ይላል።
ሲሴ ነጌ ይባላል። እንዴት ነው በአምቦት የጥምቀት ዋዜማ ከተማ?
እግዚአብሔር የተመሰገነ ይሁን። ያው እንደምታየው በሰላም ታቦት ወጥቶ እየገባ ነው እና አሁን ያለው አምቦ ላይ የተረጋጋ ነው። እግዚአብሔር የተመሰገነ ይሁን። ምንጊዜም የእግዚአብሔር ስም ቢጠራ ጥሩ ነው። እንደ እምነታችንም ጥሩ ጥሩ ነገር ያየን ነው። ወጣቱም አዛውንቱም ሰክኖ አገሪቷም ደግሞ ተረጋግተ ነው ያለች።
የኮሮና ወረርሽኝን አስቀድሞ ለመከላከል የተደረገው ጥንቃቄን በተመለከተም ተከታዩም ብለዋል። ከነዋሪዎቹ መካከል
ያው ማክስ አለማድረጋችንን
ሌላ ሰው
ያው አንድ ላይ ምንትን ብሎ መሄዱም ያው እንግዲህ እኛም ራሳችንን የምንጠብቅ ጥሩ ነው። ግን እናረጋለን አረጋለሁ። እዚህ ውስጥ አለ ማክሱ
ይዘሻል።
ትንሽ እሱ ያው ለቀቅ ያለ ነገር አለ። ያው እንደምታየው ነገር ነው። ያው ማክስ ትንሽ ንዝላልነት አለ። ትንሽ ጠበቅ ያለ ነገር እሱ ላይ አልተሰራም።
ምን መደረግ አለበት ይላል?
የግድ እንግዲህ ህዝባችንም ያው ከዚህ በሽታ ራሱን ጠሱ ቢጠብቅ ጥሩ ነው ላለ
ኮሮናን በተመለከተ እንግዲህ ህዝቡ ከኔ ጀምሮ ብዙ ጥንቃቄ እያደረግን አይደለም። ታሰብበት ያው ከሃይማኖታዊ አንጻር ደግሞ ህዝቡ እምነት ካለን ያው አይነካንም የሚል ነገር ስላለ ያ ነገር ነው ይመስለኛል ያዘናጋው
እንደዚህ።
ስለዚህ መጠንቀቅ
በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶችም ባህላዊ ጭፈራ ቀልብ ይስብ ነበር። ክብረ በዓሉ ነገ በሚከበረው የጥምቀት በዓል አከባበር የሚቀጥል ሲሆን የዛሬው የከተራ በዓል በአባቶች ቡራኬና ምዕልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
በዚህ በዩናይትድ ስቴትስ ያሉ አብያተ ክርስቲያናትም በኮቪድ ወረርሽኝ ሳቢያ ባለው የእንቅስቃሴና በአንዳንድ ቦታዎችም የመሰባሰብ ገደብ ሳቢያ እንደየግዛቶቹ ሕግ አነስተኛ ቁጥር ካለው ምዕመን ጋር በመሆን በዓሉን ለማክበር ተዘጋጅተዋል። በዚህ በዋሽንግተን ዲሲ ያሉ አብያተ ክርስቲያናትም እያንዳንዳቸው ቁጥሩ 50 በሚደርስ ሰው ታጅበው እንደሚወጡ ነው የተገለጸው። ቀሪው ምዕመንም የበዓሉን ስነ ስርዓት በኢንተርኔት አማካኝነት በቤቱ ሆኖ እንዲታደም ጥሪ ተላልፏል። የደንገረሞ በዓሉን አስመልክቶ በኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ የዋሽንግተንና አካባቢው ሀገረ ስብከት ሊቀ ጳጳስ አቡነ ፋኑኤልን አነጋግራ ተከታዩን ይዛ ቀርባለች።
መንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ሆናችሁ ምዕመናንና ምዕመናት በሙሉ እንዲሁም የክርስትና እምነት ለምትከተሉ ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና በሕይወት በበረከት ጠብቆ እንኳን አደረሳችሁ።
ብፁዕነታቸው የዘንድሮ አውደ ዓመትም የኮሮና ቫይረስ ባጠላበት ጥላ ምክንያት ምዕመናኑ በድረገጽ እንዲከታተሉ መገደዳቸውንም አስታውቀዋል።
በሰሜን አሜሪካ በተለይም እንግዲህ እኔ ባለሁበት የዋሽንግተን ዲሲና አካባቢው ሀገረ ስብከት የዘንድሮንም በዓል እንግዲህ በዚህ በእኛ ሀገረ ስብከት በህብረት ማክበር አልቻልንም። ፈቃድ እግዚአብሔር አልሆነም፣ በዚሁ በወረርሽኙ ምክንያት ማለት ነው። ስለዚህ በእያንዳንዱ ደብር ፈቃድ ያላቸው ያገኙ 20-30-50 ሰው ይዘው በዓሉ እንዳይታጎል ያው ስነ ስርዓቱ ከዋዜማው ከከተራው ከዛሬ ከሰዓት በኋላ ጀምሮ ይፈጸማል ማለት ነው እና በህብረት ማክበር ያው አልቻልንም። ነገር ግን በተናጠል ጥቂት ምዕመናን በተገኙበት ይከበራል። አብዛኛው ህዝብ ያው እንደተለመደው ኦንላይን በመከታተል ስነ ስርዓቱን ይካፈላሉ ማለት ነው። በዚህ መልክ ነው የምናከብረው።
ብፁዕ አቡነ ፋኑኤል የጥምቀት በዓል የድህነት በዓል መሆኑን በማስታወስም የሰላም ጥሪም አድርገዋል።
ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል ኖሮበት ሳይሆን ለእኛ አርአያና ምሳሌ ለመሆን ለእኛ ትህትናን ለማሳየት ነው በዮሐንስ እጅ የተጠመቀው። ሁለተኛውና ደግሞ ዋናው ምክንያት ጥንተ ጠላታችን ሰይጣን ዲያብሎስ አዳም አባታችንና ሔዋን እናታችንን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብሎ በእምነ ሩካብ ላይ ጽፎ በዮርዳኖስ ወንዝ የደበቀው የዕዳ ደብዳቤ ነበርና መድኃኒታችን ኢየሱስ ክርስቶስ ያንን የዕዳ ደብዳቤ የቀደደበት የእግዚአብሔር ልጆች የሆንበት ታላቅ በዓል ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን በዓል ስናስብና ስናከብር እኛም የሌላውን በደል በመቅደድ በመሰረዝ በይቅርታ ልናከብረው ይገባል። ዛሬ ከምንጊዜውም በላይ በሀገራችን ላይ ይቅርታ አስፈላጊ ነው። በየቀኑ ደም የሚፈስባት ምድር ሆናለችና ሰዎች በሆነውም ባልሆነውም ቂምና በቀል የሚቆጥሩበት ዘመን ሆኗል። በጎጥ የሚለያዩበት ዘመን ሆኗል። ሰይጣን ዲያብሎስ በምድራችን ላይ ይህንን ክፉ ሀሳብ ዘርቷል። ስለዚህ ሁሉም ሰው ይህንን ክፉ ሀሳብ የሚያስወጣበት እንዲህ ያለውን ክፉ ሀሳብ ከውስጣችን እናውጣ። ይህንን የኃጢአት የመለያየት ካባ አውልቀን ልንጥል ይገባናል። ስደት፣ ሞት ለሀገራችን ለሕዝባችን የመጨረሻ ሊሆን ሊቆም ይገባዋል። የእግዚአብሔር ወገኖች ከዚህ ከመሰደድ፣ ከማሳደድ፣ ከመግደል የሚያተርፍ ማንኛውም አካል የለም። ስለዚህ በኢትዮጵያ ያላችሁ መንግስትም፣ ልዩ ልዩ ተፎካካሪ ፓርቲዎች ሁሉ ይህንን ነገር ቆም ብላችሁ በማሰብ ለሕዝባችሁ በጎ የሚሆነውን ነገር ልትሰሩና ህዝባችሁን ልትጠብቁ ይገባችኋል። ከእንዲህ አይነት ክፉ ሀሳብን ካዘኑ ድርጊቶች ልንቆጠብ ይገባናል። እኛንም የሚያጣሉ የሀሰት ትርክቶች ያሉትን በሙሉ ጽሁፎች ልናስወግድ ይገባናል። አንድ የሚያደርገን ነገር ላይ እናተ ወደ አንድነት ልንመጣ ይገባናል። ሞት በምድራችን ላይ ይብቃ። ስለዚህ የትህትና ባለቤት መድኃኒታችን ኢየሱስ ክርስቶስ ከሱ ትህትና እንማር፣ እኛ ጽሁፎች እንሁን።
ብፁዕነታቸው አያይዘውም ኮቪድ-19ን በተመለከተ ኢትዮጵያውያን ትኩረት ሊሰጡት እንዲገባና ጥንቃቄ እንዲያደርጉም ጨምረው መልእክት አስተላልፈዋል።
ወገኖቼ፣ ፈዋሹ እግዚአብሔር ቢሆንም ራሳችን መጠበቅ ያስፈልጋል። ራሳችን መከላከል ያስፈልጋል። በዚህ በውጭውም ዓለም ያለ ነው። ይኸው እንደምናየው በሽታው እጅግ በጣም ከፍቷል፣ ጨምሯል፣ መልኩንም ቀየረ እየተባለ እየተነገረ ነው። ጠንከር ያለም እየመጣ ነው እየተባለ ነው እና ሁሉም ሰው ራሱን በመጠበቅ ሊያከብረው ይገባል። ስለዚህ ለወገኖቻችን፣ ለድሆች በማዘን በመራራት፣ የታሰሩትን በመጠየቅ፣ የታመሙትን በማጽናናት፣ ለተቸገሩ ሁሉ እጃችን በመዘርጋት ይህንን በዓል ልናከብረው ይገባናል።
ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ዛሬ የማርቲን ሉተር ኪንግ ጁኒየርን ብሔራዊ መታሰቢያ በማክበር ላይ ይገኛሉ። በዘንድሮ በዓል በዓለም አቀፉ የኮቪድ ወረርሽኝ ሳቢያ አብዛኞቹ ዝግጅቶች በበይነ መረብ ወይም በኢንተርኔት አማካኝነት እንዲሆኑ በተደረገበትና አዲሱ ተመራጭ ፕሬዝዳንት ጆ ባይደን ቃለ መሐላ በሚፈጽሙበት ወቅት ሊከሰት ይችላል ተብሎ በተጠበቀው የፖለቲካ ሁከት ስጋት ውስጥ ነው እየተከበረ ያለው። ይህንኑ ዕለት አስመልክቶ ሜጋን ዱዞር ያጠናቀረችውን ዘገባ ስምኝሽ የቆየ እንደሚከተለው ታቀርበዋለች።
በየዓመቱ ጥር በገባ በሶስተኛው ሰኞ አሜሪካኖች እንደ አውሮፓውያን አቆጣጠር በ1950ዎቹና በ1960ዎቹ ውስጥ የነበረውን መከፋፈል በመቃወም እንዲሁም ለጥቁሮች እኩልነትና የመመረጥ መብት ሲታገል ሕይወቱ ያለፈውን የሲቪሎች መብት መሪ ያከብሩታል። በተለምዶም ኪንግ በሕይወት በነበረ ጊዜ የሰራቸውን ስራዎች ለማሰብ ሰዎች የማህበረሰብ አገልግሎት በመስጠት ያከብሩት ነበር። ነገር ግን የኮሮና ቫይረስ ወረርሽኝና በመላው የአሜሪካ ከተሞች ሊፈጠር ይችላል ተብሎ በተሰጋው የፖለቲካ ሁከትና በጥብጥ ምክንያት የዘንድሮ ክብረ በዓል እንደቀድሞ በድምቀት አይከበርም። የዛሬው ቀን እየታሰበ ያለው ተመራጩ የአሜሪካ ፕሬዝዳንት ጆ ባይደን ቃለ መሐላ ከሚፈጽሙበትና ባለፈው ሳምንት የፕሬዝዳንት ዶናልድ ትራምፕ ደጋፊዎች የአሜሪካ ምክር ቤትን ጥሰው በመግባታቸው የአምስት ሰዎች ሕይወት በጠፋበት ሁከት ምክንያት 25,000 የአሜሪካ ብሔራዊ ጋርድ ወታደሮች ጥበቃ ከሚያደርጉበት የስልጣን ርክክብ ስነ ስርዓት 2 ቀን ቀደም ብሎ ነው። የፌዴራል ባለስልጣናት እንደተናገሩት ከዚያ ሁከት ውስጥ ከተሳተፉት መካከል የነጭ አክራሪዎች ይገኙበታል። ተጨማሪ ሁከቶች በዋሽንግተንና ሌሎች ከተማዎች ሊፈጠሩ እንደሚችሉም አስጠንቅቀዋል። በዚህም ምክንያት የፕሬዝዳንቱ ቃለ መሐላ የሚፈጸምበት ቀን መዳረሻ አንስቶ በዋሽንግተን የሚገኘው ብሔራዊ የመሰብሰቢያ ስፍራ ለሕዝብ ዝግ እንዲሆን ተደርጓል። የከተማዋ የሕዝብ አመላለሻ ትራንስፖርት አገልግሎትም በከፍተኛ ሁኔታ እንዲቀንስ ተደርጓል። በዛሬው ዕለት ማርቲን ሉተር ኪንግን በሚዘክረው በዓል ላይ በዋሽንግተን አንዳንድ አካባቢዎች የማህበረሰብ አገልግሎቶችን የሚሰጡ የተወሰኑ ስራዎችን ቢሰሩም አዘጋጆቹ የኮሮና ቫይረስ ስርጭትን ለመግታት የወጡ ርቀትን የመጠበቅ መመሪያዎችንና ያልተፈቀዱ አካባቢዎችን ታሳቢ ባደረገ መልኩ እንዲሆኑ አድርገዋቸዋል። በቨርጂኒያ ክፍለ ግዛት ሬስተን ከተማ የሚገኙ ነዋሪዎች ደግሞ 36ኛውን የኪንግ መታሰቢያ በዓል አካባቢያቸውን በማጽዳትና በመጠለያዎች ውስጥ ለሚኖሩ ቤት አልባ ሰዎች ምሳ በማዘጋጀት አክብረዋል። ሌሎች ደግሞ ለኪንግ የተዘጋጁ መታሰቢያዎች በድረ ገጽ አማካኝነት እንዲሆኑ አድርገዋል። በዋሽንግተን የሚገኘው ፎልጀርስ ቲያትር ከኪንግ ንግግሮች የተወሰዱ ንባቦችን ሲያቀርብ፣ የአፍሪካን አሜሪካን ታሪክና ባህል የያዘው ብሔራዊ ሙዚየም ደግሞ በድረ ገጽ የሚተላለፍ ነጻ የሙዚቃ ኮንሰርት አዘጋጅቷል። ማርቲን ሉተር ኪንግ የተወለደበት የጆርጂያ ክፍለ ግዛት አትላንታ ከተማ የሚገኘውና የተወለደበት መኖሪያ ቤት ያረፈበት ብሔራዊ ፓርክም እንዲሁ በዓሉን በድረ ገጽ አማካኝነት አክብሯል። ቦታው የኮሮና ቫይረስ ከጀመረበት ከመጋቢት ወር አንስቶ እስካሁን ለሕዝብ ዝግ እንደሆነ ነው። ኪንግ በሕይወት በነበረበት ጊዜ ላካሄዳቸው የሲቪል መብት እንቅስቃሴዎች ስኬት ዋና ቁልፍ መሰረቱ ሰላማዊ ተችን ማካሄዱ ነው። ለዚህም ትልቅ አርአያ የሆኑት ተመጋንዲ እንደሆኑ ኪንግ ተናግሯል። ኪንግ ያካሄዳቸው ሰላማዊ እንቅስቃሴዎች በበርሚንግሃምና አላባማ ፖሊሶች የትምህርት ቤት ተማሪዎች ያደረጉትን ሰልፍ ለመበተን በተጠቀሟቸው ውሻዎችና የእሳት ቱቦዎች ተፈትኗል። በ1965 አላባማ ላይ የተደረገው ሰልፍም ፖሊሶች ባደረሱት ትንኮሳ ምክንያት በደም የታጠበው እሁድ በመባል ይጠራል። ነገር ግን ሰላማዊና ሁከት አልባ እንቅስቃሴ በማድረግ የጸናው ትግል በ1964 ውጤት አግኝቶ ፕሬዚዳንት ሊንከን ጆንሰን የዘር ልዩነትን የሚያወግዝ ሕግ አጽድቀዋል። ኪንግም የኖቤል ሽልማት ተሸላሚ ሆኗል። ኪንግ በ39 ዓመቱ ህይወቱ ያለፈው በ1968 ቴኔሲ ክፍለ ግዛት ሜፊስ ከተማ ውስጥ የጽዳት ሰራተኞች መብትን ለማስከበር በተገኘበት ወቅት በተነሳ ሁከት በመገደሉ ነበር። በሜጋን ዱዘር ለተጠናቀረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን እንዘልቃለን። ሐኪሙን ይጠይቁ ለምሽቱ በኢትዮጵያ ኮቪድ-19ን ለመከላከል አስፈላጊ የሆኑት ጥንቃቄዎች መጓደል ሊከስት የሚችለው አደጋ የፈጠረው ስጋትና ወረርሽኙን አስመልክቶ በኢትዮጵያና በአንዳንድ የአፍሪካ ሀገሮች ያለውን የተለየ የሚሰኝ ሁኔታ በጥልቀት ለመመርመር የተሰናዳ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዞ የቀረበው። ለምሽቱም ሙያዊ ትንታኔውን የሚሰጡን እንግዳችን ራሳቸውን በሚያስተዋውቁበት እንጀምራለን።
ሳምባ የጽኑ ህሙማንና የእንቅልፍ ጋር ተያይዞ የሚመጡ በሽታዎች ስፔሻሊስት ነኝ። በሮክቪል ኢንተርናል ሜዲሲን ሲኒየር ፓርትነር በሜሪዲያን ክሊኒካል ሪሰርች ክሊኒካል ኢንቨስቲጌተር ነኝ። ሜዲካል ቲሙንና የሴንተሩን የኮቪድ ሪስፖንስ ቸር ነው የምሰራው።
አመሰግናለሁ ዶክተር አሰፋ መኮንን ጀጃው። ተስፋ የፈነጠቁ ሁኔታዎች ባሉበት መቼ ድረስ መኖሩን ባናውቅም ተስፋና ስጋትን ግራና ቀኝ እያየን በኢትዮጵያ አሳሳቢ ናቸው የሚባሉ ጉዳዮችንም እንዳስስበት በርከት ያሉ ጥያቄዎችን የምንነጋገርበት ፕሮግራም ነው። እንኳን ደህና መጡ። ኮቪድ-19 ዛሬ ያለበትን ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርስዎን መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበትን ሁኔታ አስመልክቶ የሚያስፈራውንና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚወስዷቸውን እርምጃዎች ጨምሮ በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን በጥሩ መንገድ ከተያዘ ፈጥነን እንወጣ ይሆናል የሚለውን ተስፋ እንዲያንሰራራ የሚያደርጉ የዛኑን የሚያህል ጥንቃቄያችን እንዲላላ ሳይሆን እንዲጠብቅ የሚጋብዙ ነገሮች መኖራቸውን እናያለን። ነገር ግን በአንድ በኩል መሰላቸት ይመስላል፣ በሌላ በኩል ቀለል አድርጎ የማየት ሁኔታ በዚህ በዩናይት ስቴትስም ፈታኝ ሆኖ ዘልቋል። በኢትዮጵያ ደግሞ ምናልባት አብዛኛውን ውይይታችን የሚያተኩርበት አሳሳቢ ጉዳዮችን እናያለን። ከጠቅላላ ጥያቄ ብንነሳ በቴሌቪዥን መስኮት የምናያቸው ምስሎች፣ በኦፊሴል የሚካሄዱ ስነስርዓቶች፣ ወዲሁም ደግሞ አስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር ነች እና የምናየው የኮቪድ-19 ስጋት ያለበት ሀገር አይመስልም ኢትዮጵያ። እነኚህን ሁኔታዎች ለሚመለከት ሰው እርስዎም የታዘቡትን እናስቀድምና በተጨባጭ የሚታወቁትን ነገሮች እናነሳሳለን።
እሺ። አዎ ልክ ነው። እንግዲህ እኔም እንደማየው በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ሕዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። እንዲያውም በቴሌቪዥን ላይ የምናያቸው ብዙ ሰዎች አንድ ክፍል ውስጥ ተሰብስበው ማስክ ሳያደርጉ ስብሰባውን የሚመሩ ባለስልጣናት ማስክ ሳያደርጉ ርቀታቸውን ሳይጠብቁ የፓብሊክ ኢቨንቶች ለምሳሌ ሩጫዎችም ሃይማኖታዊ ስርዓቶችም ምንም በትንፋሽ የሚሄድ የሬስፒሬቶሪ ቫይረስ ፓንደሚክ ወረርሽኝ ያለበት አገር አይመስልም። ይሄ በጣም ትክክል አይደለም። አንደኛ ምን ያህል ጉዳት እየደረሰ ነው የሚለውን ጥልቅ በሆነ በጣም ኤክስፓንድ ባረገ ቴስቲንግ ዳያግኖስቲክ ፋሲሊቲ ወይም ዳያግኖስቲክ አኩሬሲ ባለበት እሱን ሁሉ ቆጥረን የምናውቅበት ሁኔታ ላይ አይደለም ያለ ነው። ከሀገራችን የጤና ሁኔታ እና የሀገራችን የሄድ ሴክተር አንጻር ሰው ግን እየተጎዳ ለመሆኑ ምንም ጥያቄ የለውም። ለምሳሌ ሚሊኒየም አዳራሽ ወደ ሆስፒታል የተቀየረው እዛ ላይ ያለውን አንድ ፕሮግራም አይቻለሁ። ህመምተኞች ራሳቸው ወጥተው ለህዝብ እባካችሁ ይሄው ታመን ትንፋሽ እያጠረን ኦክሲጅን ላይ ነን እባካችሁ ተጠንቀቁ የሚል ማስተላለፍ ሁሉ ገብተዋል። ስለዚህ በፍጹም በፍጹም መጀመሪያ የነበረው አይነት ጥንቃቄ አሁን ተረስቶ ተዘናግቶ ነው ያለው ሁኔታው እና እንደገና እንደ አዲስ ህዝብን እንደገና ማስተማር ያስፈልጋል። በተለይ እንዲያውም አሁን ነው ከፍተኛ ጥንቃቄ ማድረግ ያለብን። ለምን? የኢንፌክሽኑ በየቦታው ነው ያለው። እንደገና ደግሞ ትንሽም ጸባዩን የቀየረና በፍጥነት ከሰው ሰው ሊሄድ የሚችል የቫይረስ ጸባይ ታይቷል። ስለዚህ ከፍተኛ ጥንቃቄ አሁን ማድረግ ያለብን ጊዜ ነው። ሌላው ደግሞ ተስፋ አለ። እንደሚታወቀው ክትባቶች በኢመርጀንሲ መንገድ ተፈቅደው የአሜሪካን ሀገር መሰጠት ጀምሯል። በተለያዩ ሀገሮችም የተሰጡ ነው። ስለዚህ ሀገራችንም የዛ ተጠቃሚ መሆኗ ስለማይቀር የሚያልፍ ዝናብ አይምታ ነው የሚባለው። መፍትሄው ፊታችን ላይ ያለ ለሚቀጥሉት 5-7 ወራት የምናደርጋቸው ጥንቃቄ ህይወት እንደሚታደግ ህዝቡ ማወቅ አለበት። መንግስትም እንደገና ህዝቡን ማስታወስ አለበት። እንደገና ደግሞ ሬጉሌሽኖቹን ህጎቹን ማስከበር አለበት።
መልካም። መጨረሻ ካሉት እንነሳ። ዶክተር አሰፋ ለመሳሳት እድል እንደሌለ ወይም በዚህ ሰዓት ራስን ለቫይረሱ ማጋለጥ ከቀድሞም በተለየ በእርግጥ አንድ ሰው በቀላሉ ሊያየው የሚገባ እንዳልሆነ በየደረጃው አስገልጸውልናል። እስኪ በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንን በሚያስጨንቅ ሳይሆን ቀደም እንደገለጹት ተስፋ የሚሰጥ ሁኔታ አለ፣ በኢትዮጵያ ሁኔታ ከሌላው የተለየ የሚመስል ነገር አለ፣ እሱንም በአግባቡ ለመረዳት በሚያስብ ሰው መንገድ እንድናይ ግራና ቀኝ እናንሳች። የተስፋው ፍንጣቂ ባለበት በትላንትና ዕለት የወጣ የላብራቶሪ ምርመራ ውጤት የሚያሳየው እስከ ዛሬ በኢትዮጵያ የተደረገው 2 ሚሊዮን በታች ነው። 1.8 ሚሊዮን ነው የሚለው 1,882,151 ምርመራዎች ተደርገዋል ይላል። ለቫይረሱ የተጋለጡ ሰዎችን አሃዝ የጤና ጥበቃ ያወጣል። ነገር ግን ቅድም እንዳሉት የምርመራው በሚገባው ደረጃ አለመደረግ የቱን ያህል እውነተኛውን ገጽታ ደብቆት ይሆን? እንደ አንድ ምክንያት ብቻ ብንመለከተው ሌሎች በርካታ ነገሮችን ማየት ይፈልጋል። እስከ ዛሬ በምርመራ ከተደረገላቸው ሰዎች አጠቃላይ ያገገሙት 116,000 መሆናቸውን ይናገራል። የሞቱት ሰዎች ቁጥር 2,000 ነው። ነገር ግን ለቫይረሱ የተጋለጡት ሰዎች ቁጥር 130,000 ነው። በየቀኑ በዚህ በዩናይት ስቴትስ እንደሚወጣው የኢትዮጵያም ተከታታይ ውጤቶችን ያወጣሉ። ግን የምርመራውን ነገር እስኪ አጽንኦት ሰጥተው እሱን ብቻ እንመልከት መጀመሪያ።
አዎ፣ እንግዲህ በቂ ምርመራ እያደረግን ነው የምንልበት ደረጃ ላይ አይደለንም ኢትዮጵያ ውስጥ እንደሚታወቀው። ምክንያቱም አንድ ፖዚቲቭ ኬዝ ሲኖር አትሊስት እንግዲህ ከ20-30 ኔጌቲቭ የሆኑ ኬዞች መኖር አለባቸው በቂ ቴስት እያደረግን ነው ለማለት። ሁለተኛ እንደምታዩ ቴስቲንጎቹ በጣም የተሰባሰቡት ከተማ ውስጥ አካባቢ ነው። ብዙዎቹ አዲስ አበባ ውስጥ ነው የተደረጉት። ነገር ግን ለዚህ ነው ለምሳሌ የትራቭል ዋርኒንግ ሲወጣ ኢትዮጵያ ውስጥ ኢትዮጵያን 4ኛ ደረጃ ያስቀመጣት። አሁን በሚሰራው ቴስቲንግ ሌቨል ኢትዮጵያ ውስጥ ያለውን ኬዝ ለመገመት አይቻልም። አክቹዋል ኬዞቹ ቁጥራቸው ከዛ በጣም ብዙ መሆን አለባቸው የሚል ነው። እንግዲህ በግራ በኩል ሰው ደግሞ አይ ግን የሚሞት ሰው እኮ ብዙ እያየን አይደለም፣ ቴስቲንግ እንኳን ባናረግ ብዙ ህይወቱን የሚያጣ ሰው ስላላየን የበሽታው መጠን ትንሽ ነው ብሎ ሀሳብ የሚያነሳ ሰው ይኖራል። ነገር ግን በእኛ ሀገር ደግሞ አንድ ሰው ህይወቱን ሲያጣ በትክክል እንደው የሞተበት ምክንያት በዚህ ነው የሚል መረጃ ለማውጣት በየቦታው የሚያስችል አቅም አለን ብዬ አላምንም እኔ።
በምርመራ የማረጋገጥ አንድ ሰው የሞተበትን ነገር በእርግጥ ምን እንደሆነ መንስኤውን የማወቅ አቅም ያን ያህል በቂ አይደለም ነው የሚሉት።
በቂ አይደለም። እንዲያውም ለምሳሌ እንደ አጋጣሚ ብገልጸው ደወልኩ ቤተሰብ አካባቢ ሁኔታው የበሽታ ሁኔታ እንዴት ነው ለማለት እና ለማስታወስ። ስለዚህ አንድ አካባቢ ሰዎች ህይወታቸው አልፈዋል። በምን ምክንያት ነው? አይ የሳምባ ምች ነው ግን ኮቪድ አይደለም የሚል መልስ ለምሳሌ ተሰጠኝ። እንዴ ኮቪድ እኮ የሳምባ ምች ነው ዋና ምልክቱ። ስለዚህ አንድ ይሄ አንድ ሁለት ኢንሲደንት ቢሆንም በየቦታው ብንጠይቅም በተረጋጋ ሁኔታ የሞቱበት ሕይወታቸው ያለፈበት ሁኔታ ይሄን ነው ብሎ ለመናገር አይቻልም። እና የበሽታን የሞትን ሁኔታ ባልታወቀበት ሁኔታ የሞቱ ሰዎች ቁጥር 2000 ብቻ ነው ብሎ መናገሩ በጣም ከባድ ነው። እነሱ በእርግጥ ኮቪድ ቴስት ሆነው በኮቪድ ምክንያት ሆስፒታል መጥተው በዛ ምክንያት አንፎርቹኔት በሆነ ሁኔታ ሕይወታቸው ያለፉ ሊሆኑ ይችላሉ። ሌላ ግን ሕይወቱ ያለፈ ያለ የማናውቀው ብዙ ኬስ መኖር አለበት።
አድማጮች ዝግጅቱ አላበቃም። በተከታታይ ፕሮግራሞቻችን እናቀርባለን። በድረገጻችንና በፌስቡክ ገጻችንም ላይ ሙሉውን ዝግጅት እናኖራለን። ለአሁኑ ግን እንግዳይን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ። ጊዜ ይስጥልኝ።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የደቡባዊቱን ግዛት የአላባማን ባፕቲስት ቄስ ለውጥ ያለ አመጽ እንዲመጣ አብርትተው የታገሉትን የሲቪል መብቶች ንቅናቄ መሪ ማርቲን ሉተር ኪንግ ጁኒየርን በወርሃ ጃንዋሪ 3ኛው ሰኞ በክብር እንዘክራለን ብሎ ይጀምራል የዛሬው ርዕሰ አንቀጽ። ከዶክተር ኪንግ ትግል ታላላቅ ስኬቶች መካከል ይላል ርዕሰ አንቀጹ፣ በአውሮፓ የዘመን አቆጣጠር በ1964 ዓመተ ምህረት የወጣው በስራ ቅጥር ወቅት ይፈጸም የነበረውን የዘር መድሎና በህዝባዊ አካባቢዎች ይፈጸም የነበረውን ልዩነትና ማግለል ህገወጥ ያደረገው አዋጅና በአመቱ በ1965 ዓመተ ምህረት የወጣው ድምጽ የመስጠት መብትን ያረጋገጠ አዋጅ ይጠቀሳሉ። እነዚህ ሁለት ድሎች በዩናይትድ ስቴትስ ብቻ ሳይሆን በመላው ዓለምም ታላቅ ተጽዕኖን ማሳደራቸውንም ያስታውሳል። ምንም እንኳ የዘር መድሎና ፍትህ መጥፋትን ለማስወገድ የተካሄደው የዶክተር ኪንግ ትግል በዓለም አቀፍ ህግ እስከ ማስቀረጽ ባይዘልቅም ቃሎቻቸውና ተግባሮቻቸው ግን በመላው ዓለም ከቅኝ አገዛዝ ከአፓርታይድና ከዘር መድሎ ጋር ይተናነቁ ለነበሩ ወንዶችና ሴቶች ታላቅ የአእምሮና የልቦና መነቃቃትን መፍጠሩን ርዕሰ አንቀጹ አመልክቷል። ከሁለተኛው የዓለም ጦርነት ወዲህ ያለው ዘመን በቅኝ አገዛዝ ስርዓት ማብቃት ተለይቶ እንደሚታወቅ ርዕሰ አንቀጹ ይጠቁምና በአውሮፓ የዘመን አቆጣጠር ከ1945 ዓመተ ምህረት እስከ 1960ዎቹ መጀመሪያ በነበሩት ዓመታት ከቅኝነት የተላቀቁ ሀገሮች ቁጥር የተባበሩት መንግስታት ድርጅት አባልነት በእጥፍ ጨምሮ 115 እንዲደርስ ማድረጉን ያስታውሳል። ከአባላቱ 75% የሚሆኑት በአድሏዊ ህግጋትና ፍትህ የለሽ አድራጎቶች ውስጥ ሲማቅቁ የኖሩ በማደግ ላይ ያሉ ሀገሮች ህዝቦች መሆናቸውንም ይናገራል። የአዳዲሶቹ መንግስታት ተጠሪዎች በዶክተር ኪንግ ሰላማዊ ተቃውሞና ዩናይትድ ስቴትስ ውስጥ በሲቪል መብቶች ድንጋጌ መውጣት ላይ ባሳረፈው ቀጥተኛ ጫና መነቃቃታቸውን ያስታውሳል ርዕሰ አንቀጹ። ምንም እንኳ ቅድሚያዎቻቸው በኢንዱስትሪ ከተራመዱት አገሮች በእጅጉ የተራራቀ ቢሆንም ትግላቸውን ግጭቶችን በሰላማዊ መንገድ መፍቻ ወደ ሆነው የመንግስታቱ ድርጅት መድረክ እየያዙ መዝለቃቸውን፣ ልዑካኑ በቁጥር የበዙ መሆናቸውን፣ ንግግሮችና ክርክሮች እንዲነሱ ማድረግ መቻላቸውን፣ የዘር መድሎና ፍትህ አልባነትን ለመታገልም አንድ መሆናቸውን ይተርካል። በውጤቱም በ1965 ዓመተ ምህረት ሁሉም አይነት የዘር መድሎ እንዲወገድ ያወጀው ዓለም አቀፍ ስምምነት እንዲወጣና እንዲጸድቅ አስቻለ ይላል። በተከተለውም ዓመት በ1948 ዓመተ ምህረት ከወጣው የሰብአዊ መብቶች ዓለም አቀፍ ድንጋጌ በኋላ ግዙፍ ናቸው የተባሉት የሲቪልና የፖለቲካ መብቶች ዓለም አቀፍ ስምምነትና የምጣኔ ሀብትና የማህበራዊ መብቶች ዓለም አቀፍ ድንጋጌ በተባበሩት መንግስታት ድርጅት ጸድቀው ወጡ። ዶክተር ማርቲን ሉተር ኪንግ በ1964 ዓመተ ምህረት የኖቤል የሰላም ሽልማትን በተቀበሉበት መድረክ ላይ ባሰሙት ዲስኮር በአርነት ታሪክ እጅግ ግዙፍ ስኬቶች የተመዘገቡበት የነጻነት ንቅናቄ በድፍን ዓለም እንደ ትኩሳት ተለቀቀ፣ ተስፋፋ። ቁጥሮቻቸው እጅግ የገዘፉ ብዙሃን በዘሮቻቸውና በሀገሮቻቸው ላይ ይካሄዱ የነበሩ ብዝበዛዎች እንዲያከትሙ ቁርጠኛ አቋም ያዙ ብለዋል። ያ መድረክ በዓለም ዙሪያ ስላለው ጸረ መድሎ ትግል ከተናገሩባቸው ጥቂት አጋጣሚዎች አንዱ ነበር። አሁን የምናየው አሉ ኪንግ ያኔ፣ የነጻነትን መቀጣጠል ነው። ርዕሰ አንቀጹ የዛሬ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን ያንሳ ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባተና ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሩ።